ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 9 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኦህዴድ ኦዴፓ ተባባሪነት በኦነግ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ የአማራ ተወላጅ ተማሪዎች መዳረሻቸው ሳይታወቅ 75 ቀን ሞላቸው። ወጣቶቹን ነጻ ለማውጣት የሚደረገው ትግል ተፋፍሞ ይቀጥላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 9 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ትርኪ ምርኪና ዘረኛ መንጋ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናስከትላለን። አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር ኮሚቴ አባል ከስዊድን የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ የመጀመሪያውን ክፍል አቅርበን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። የሚዛን ቴፒ ዩኒቨርሲቲ ለ15 ቀናት ያህል ትምህርት ማቋረጡን ገለጸ። የዩኒቨርሲቲው ኃላፊዎች ለዜና ተቋማት እንደገለጹት በዩኒቨርሲቲው ውስጥ የተከሰተ ግጭት ባይኖርም በከተማዋ የሚሰማው ተከታታይ የተኩስ ድምጽና የጸጥታ ችግር ተማሪዎችን በተረጋጋ ሁኔታ እንዲማሩ ካለማድረጉ በተጨማሪ መምህራንም ወደ ዩኒቨርሲቲ መጥተው ለማስተማር አደጋ ሆኖባቸዋል ብለዋል። በመሆኑም የሴሚስተሩ አጠቃላይ ፈተና ከመሰጠቱ በፊት ለ15 ቀናት እረፍት ዩኒቨርሲቲው እንዲዘጋ ተወስኗል። ኢትዮጵያ ህገወጥ የጦር መሳሪያዎች ዝውውር በሰፊው ከሚሰራጩባቸው አካባቢዎች መካከል አንዷ መሆኑን ተነገረ። የጦር መሳሪያዎች በቀላሉ መገኘት ህብረተሰቡ በጦር መሳሪያ የመታጠቅ ፍላጎት መጨመርና ክፍት በሆኑ ድንበሮች በኩል የጦር መሳሪያ በብዛት ወደ ሀገር መግባቱ የጸጥታውን ሁኔታ አደገኛና አሳሳቢ አድርጎታል። ቦክስ ዴቭ በሚል ስም የሚንቀሳቀሰውና ኢኮኖሚስቶች፣ የፖሊሲ አውጪዎች፣ የረጂዎች፣ የግል ተቋማትና ሌሎች ግለሰቦችን የያዘው ስብስብ በቅርቡ በኢትዮጵያ ባካሄደው የናሙና ጥናት የመገናኛ አገልግሎት የሌላቸው የገጠር አካባቢዎች በተለይ የፋብሪካ እቃዎችን ለማግኘት እጅግ ከባድ ችግር እንደሆነባቸው ገልጿል። በመቶ ወረዳዎች ባሉ 290 መንደሮች በተካሄደ የናሙና ጥናት ነዋሪዎቹ በፋብሪካ የተሰሩ የምግብም ሆነ የልብስ አይነቶች፣ የማብሰያ እቃዎች እንደ ሳሙና የመሳሰሉ አስፈላጊ ቁሳቁሶችና አነስተኛ ኤሌክትሪክ እቃዎች ለማግኘትም ሆነ ለመጠቀም ፈጽሞ የማይችሉ መሆናቸውን ገልጿል። ለዚህም ዋናው ምክንያት የትራንስፖርት አገልግሎት አለመኖር ሲሆን አንዳንድ ነጋዴዎች በአንዳንድ አካባቢዎች ለማድረስ ቢሞክሩም ዋጋቸውም በከፍተኛ መጠን እንዲጨምር በማድረጋቸው ከነዋሪዎቹ የመግዛት አቅም በላይ ይሆናል በማለት ዘግቧል። ባለፉት ዓመታት በርካታ የገጠር መንገዶች ተዘግተዋል ቢባልም አሁንም ቁጥሩ በርካታ የሆነ የገጠር ነዋሪ የመንገድ አገልግሎት የሌለው መሆኑን ጥናቱ አሳይቷል። የጤና ሚኒስቴር ስለ ኮሮና ቫይረስ በሰጠው ወቅታዊ መረጃ በቦሌ ዓለም አቀፍ አውሮፕላን ማረፊያ እስካሁን 125,850 መንገደኞች በሙቀት መመርመሪያ ማለፋቸውን ከነዚህም ውስጥ 3,538 ቫይረሱ መኖሩን ካስታወቁ አገሮች የመጡ መሆናቸው ታውቋል። እስካሁን በቫይረሱ የተያዘ ሰው ባይገኝም 465 የሚሆኑ ባሉበት ስፍራ ሆነው የሕክምና ክትትል እየተደረገላቸው መሆኑ ተገልጿል። ከጥር 15 እስከጀምሮ 51 ተጠርጣሪዎች በኢትዮጵያ ጤና ጥበቃ ምርመራ የተደረገላቸው መሆኑ ሲገለጽ 16ቱ በበሽታው ምልክት በማሳየታቸውና የቻይና ጉዞ ታሪክ ስላላቸው በለይቶ ማቆያ ማዕከል ክትትል እየተደረገላቸው መሆኑ ታውቋል። የኦህዴድ ሹምና የሶማሊያው ፕሬዝዳንት መሐመድ ፎርማጆ ሀርጌሳን ለመጎብኘት ያቀረቡትን ጥያቄ የሶማሊላንድ መንግስት ውድቅ ያደረገው መሆኑ ተገለጸ። አንዳንድ የሶማሊላንድ ሚኒስትሮች በትዊተር ገጾቻቸው ባስተላለፉት መልእክት የፋርማጆ የሀርጌሳ ጉብኝት ህልም ይሆን እንደሆነ እንጂ ተግባራዊ አይሆንም ካሉ በኋላ ከእንግዲህ ወዲህ የሶማሊላንድ መንግስት ለሀገሪቱ ሉዓላዊነትና የግዛት አንድነት ይዋደቃል ብለዋል። ሁለቱን የላካቸው ሩሲያ በሶማሊላንድ ወታደራዊ ካምፕ እንድትቋቋም ፈቃድ ማግኘቷን የሰማውና እቅዱን ለማጨናገፍ የሚሯሯጠው የትራምፕ አስተዳደር ሳይሆን እንደማይቀር የፖለቲካ ሙያተኞች ጥርጣሬያቸውን ይገልጻሉ። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ትርኪና ዘረኛ መንጋ ከሁለት አመት በላይ ማልፈጀ ሹሞቹን በሚገባ ከመጀመሪያው በብቸኝነት ለነለምን ይችላልን የዘቀጡና አሳፋሪ ዘረኞች መሆናቸውን ማጋለጣችን ያኮራናል። ከቀን ወደ ቀንም ሹሙ አፉን በከፈተ ቁጥር ትክክለኛ መሆናችንን አረጋግጧልናል። ውሸት የቀን ተቀን ፖለቲካው ነው። ማን ከማን ይበልጥ ይዋሻል በሚል ውድድር ያ ሲኖዶሱ አንተነ ብለው ጮቤ ረጋጮችን አደናግረው አስተማሩ። ሙስሊሙ ለመብቱ ይታገል የነበረውን መራን ባየነበሩትን ወደ ቤተ መንግስት አስጠግተው ትግሉን አቆላሹ። ለሻቢያ መሬት እየለቀቁ ሰላምን ያመጡ አስመስለው መኞችን አስፈነደቁ። ለአረብ ሰግደው ሉዓላዊነት መሸጣቸውን ደብቀው ገንዘብ ለከሰረች ሀገር አስገኘን ብለው አጨብጭቡልን ሲሉም ተደመጡ። ኢያፓን በግልጽ አግደውና አግልለው ስም የሰረቃን ጃን በድርጅቱ ስም አስገቡ አንቀሳቀሱ። አቀኛ ገጽታቸው ግን የተጋለጠው ባለመንጫውን የክብር እንግዳ ብለው ሲጋብዙና የቄሮን መንጋ ሲያስተማሩ ኦነግ ቅንጣትም የግንጠላ ቋሙን ሳይቀይር የክብር እንግዳ ብለው አስመራ ድረስ ተጉዘውና ተለማምጠው ሲያመጡ ነበር። ጫማቸውን የሚስሙ ውዳቂዎችን ማቀፋቸውም እያላገጡብን ነው ቢባልም ማን ሊሰማ? አስረሽ ምጪው አየለ የተሸጠ ምሁር ሁሉ መድረክ አጣቦ ሙሴ መጣልን ሲል ራሱን አጣሎ ህዝብንም አደናገረ ብለን ነበር ማለቱ ይሰለቻል። መደጋገሙም እንዲሁ ይሰለቻል። በሰሞኑ ሹሙ በያዘው ቀቢጸ ተስፋ የተነሳ ጭምብሉን ማውለቅ ተገዶና ያምባገነን ሰይጣን ገጽታውን በማሳየት መደንፋትን ሙጥኝ ብሎ ራሱን ይበልጥ አጋልጦ መጨረሻው መምጣቱን መፍራቱንም በማሳየት ላይ ነው። ሲጀምርም ይህ አገዛዝ መሰረቱ ልቦለድ ስንቁም ውሸት ነው ብለን ነበር። የኢትዮጵያን ታሪክ ብቻ ሳይሆን የራሱንም ማንነት በሐሰት አድቦልብሎ ያቀረበ ነው። ህዝብ በህብረት ታግሎ ወያኔን ጥግ ማስያዙን ክዶ በራሳችን ጥረትና ብልሃት ኋላም በቄሮ ትግል ለስልጣን በቃን ብሎ ሐሰቱን ረጨ። ልብሴን ሳላወልቅ ለወራት ክላሽኔን ተንተርሼ ተኛሁ ያለው ዋሾሹም በምሳሌነት ሊጠቀስ የሚችል ነው። በምትሃትም የተማረ የተካነ ዶክተር መሆኑን ነገረን። ከጅምሩ ቀጣፊነቱንና ቀጣፊነታቸውን ስናጋልጥ ተላላዎቹ ግን ከኛም በላይ አዋቂ ላፈርባዮቹ ከቁንጫ ሌጦ አውጪዎች ብለው ዘለፉን። ምርጫ ስትወዳደር ለህዝብ የማይሆነውን የማታደርገውን ይሆናል አደርጋለሁ ብለህ ቃል ይግባ ይላሉ ፖለቲከኞች። ከዚህም የተነሳና ፖለቲካና ውሸትን ተወራራሽ የሚያደርጉ ብዙዎች ናቸው። ሹሙ አብሎ ዋሽቶ የማይደክም መሆኑን ለመግለጥ ብዙም ጊዜ ስጡኝ ብሎ ስላልጠየቀ በውሸት ጌሾ ሲያጅለን እሽታው የራሳችን ጥፋት ሆኖ ይገኛል። አገዛዙን ገላጭና በአዳንም የሚሸፍኑት ግለሰቡን በማዳነቅና ያልሆነውን ሆነ ያልሰራውን ሰራ በማለት በመሆኑ በዚህም መሰረት ሲሸልሙት ሲኳኩሉት በመባጀታቸው እኛም ትኩረት ሰጥተን የሹሙን ገለባነት፣ ፍየል ምላስነት፣ ጥራዝነት፣ ጠቅነት፣ መሰረታዊ ዘረኝነት ጫና ሰጥተን ማቅረቡን ማጋለጡ የግድ ሆኖብናል። አሊያማ በፖለቲካው ትረካ ከሁለት መስመር በላይ ሊሰጠው የማይገባ አለል ዘለልባይ ግብዝ ነው። ሳያውቁት ያደነቁትም ውሎ አድሮ ማንነቱን ከንቱነቱን ለመረዳት ችለዋል። ውሸት እውነት እስኪገልጥ ነውና ብዙ ሊያስኬደው አልቻለም። ሁሉን እስረኛ እንዳልፈታ የትኛውንም የወያኔ ጸረ ሕዝብ አዋጅ እንዳልሻረ የወያኔን ሕገ መንግሥት ጠብቆ እንደያዘ ጠባብና ዘረኛ መሆኑ መንጋ ማሰለፉ አገዛዙን ለማስቀጠል እንጂ ለማፍረስ የተደረገውን ትግል ሊደግፉ እንዳልመጡ ወዲያውኑ የታወቀና የተጋለጠ ጉዳይ ነው። በርግጥ አሁንም ቢሆን በማያሳፍር ደረጃ ሹሙ ብልህ ነው ጠባብ ብሔረተኛ አይደለም የሚሉ ገጠኞችና ዘለዓለማዊ ጅሎች አሉ። እግዚአብሔር ወይ አላህ ከመጀመሪያው አደም ቁሮ የፈጠረውን ማሻሻሉ ከባድ ነው የሚባለው ሐቅ ነው። ቁራ የበላው አይናቸውንም ሳይሆን ጥቂትም የነበረቻቸውን አንጎል ነው ማለትም ይቻላል። ሹሞቹም ማህይም ለመሆናቸው ደነዝ ለመሆናቸው ግን ሁሉም ጨፍንና አውሬ ዘረኞች ለመሆናቸው ምንም ጥርጥር የለም። አውሬ ከአውሬ ይሻላል በሚል ንጽጽር መግባቱን ባንፈልግም አዛውንት እንደሚሉት ሁሉም በሾለ ጥርሱ ቦጫቂና ገዳይ ነውና የዘንድሮው ሹም ግን የደርግን ማህይሞች ሁሉ የሰሉ ምሁሮች የሚያሰኝ ነው ብንል ስህተት አይሆንም። አገር ሊያስተዳድር ቀርቶ የመንደርም አለቃ ለመሆን ፍላጎቱና የስልጣን ጥሙ እንጂ ችሎታ ፍጹም የለውም። ገጣሚው በትዕዛዝ ሊቅ መሆን ያለው ሁኔታ ሰፍኖ እንጂ ሀብለው ትምህርት ከህብረተሰቡም ከትምህርት ቤትም እንዲቀስሙ ደበሎ ለብሰው መገኘት ያለባቸው ናቸው። ምን ያረጋል ጊዜ ተቀየረና ሊቅነትም በገንዘብ የሚገዛ አልያም በሌለበት አለ የሚባል ሆነ። ከጥራዝ ነጠቅ ውጭ ለሹሙ የሚገልጸው ቃል ቢገኝ በጣም ባማረ። ያወቀ መስሎት የሚቀባጥር ሰው ተገቢ ስያሜው ጥራዝ ነጠቅ ነው። አፈጮሌ የሆነ መስሎት በየጊዜው የሚለፈፈው በየጊዜው አጋልጦታል። አላዋቂነቱን አረጋግጧል። በቅርቡ ወደ ዱባይ ዘልቆ ዜጎች ችግራቸውን አንስተው መፍትሄ ሲጠይቁት ስራዬ ትርኪ ምርኪ ነገሮችን መከታተል አይደለም ሲል መልሶላቸዋል። ታዲያ ስራው ምንድነው? የዜጎችን ብሶት አዳምጦ መፍትሄ መሻት ካልሆነ እንደ መንደራው ደልዳይ በየጊዜው እየተሸተሩና እየተቋቋሉ መሽሞንሞን። ከዚህ ቀደምም የህዝብን ደህንነት በሚመለከት ሲጠየቅ የመንደር ሚሊሻ አይደለሁም ያለውን ያስታውሷል። ሚሊሻዎችን በህዝብ ላይ ለቆና አስተማርቶ ህዝብን እያስጨፈጨፈ ሚሊሻ አይደለሁም ማለት ምን ይባላል? ዴሞክራሲ ጭላንጭል ባለባቸው አገሮች መሪነን ሐላፊነን ባዮች ሁሌም ተጠያቂ ናቸው። ህዝብን እያፈጁ ወይም እንዲፈጅ አመቻችተው እያስጨረሱ አይመለከተኝም ከቶም አይጠበቅም። ስራውን በሚገባ ካልሰራ ከስራ ይለቃል። ጠቅላይ ሚኒስቴር አገዛዙ ከተበላሸ ይወርዳል። በግፊትና ወይም ህሊና ካለው እንደ አዲስ አበባ ሹሞች በቁሙ የደነቆረ ካልሆነ በራሱ ፈቃድ። ፈላስፋው ሹም ይህን የዴሞክራሲ ፖለቲካ ሀሁ የሚያውቅ አይመስልም። የገደለውን ጀነራል ረዳሁት አገዝኩት ብሎ አይን ባይን ይቀባጥራል። ቀደም የተፈታውን እኔ ዳክር ያስፈታሁት ብሎም ህዝብን ንቆ ይዋሻል። ቡራዩ አጣዬ ሲሉት ደግሞ ብልጥ የሆነ መስሎት አልነበርኩም ከቶስ ምን ሆነ ምን ተፈጸመ ብሎ ይፈጠማል ያላግጣል። የኢትዮጵያ ህዝብ ጭራሽ ከኦሮሞ ውጭ ኦሮምኛ የማይናገር መስሎት በኦሮሞ አካባቢ በቋንቋው ሲናገር ካፉ ወንጀልና ዘረኝነት ይንጠባጠባል። በቅርቡ በባሌ ያደረገው ንግግር በመሰረቱ ጸረ አማራ የሰውየውን ይዘትና ማንነት በሚገባ አጋልጦታል። ገና ለስልጣን እንደበቃ ሁሉን አወኩ ብሎ ሁሉን ሰባኪና አስተማሪ ሆነ። ሐኪሞች፣ የኪነት ሰዎች ማንንም አልቀረውም እኔ ነኝ አዋቂ ብሎ ሲቀባጥር፣ ግን የራሱን ባዶነት ነው ያጋለጠው። ጥራዝነጠቅነቱን ነው በአደባባይ ያሰጣው። የኢትዮጵያ ህዝብ አብይ ችግሮች ሁሉም የሚያውቃቸው ሰላም ማጣቱ፣ በዘረኛ መንጋ መጠቃቱ፣ በኑሮ ውድነት መሰቃየቱ፣ መራቡና ፍትህ ማጣቱ ወዘተ ሆኖ ሳለ በመሐይም እብሪት ሹሙ በቦሌ መንገድ አበባ ተክዬ አድናቆትን አተረፍኩ ይለናል። የአባይን ግድብ ውሃ ጉዳይ በሚገባ ለባዕድና አረቦች እጅ ሰጥቶ የለም ጥቅማችንን እያስከበርኩ ነው ሊለን ይቃጣል። ፍየል ወዲህ ቀዝምዝም ወዲያ እንዲሉ የዘር ማጽላትን እያካሄዱ ዛፍ ተከላ ተራብን ሲሉ እንደ ዝነኛ የፈረንሳይ ንግሥት ኬክ ብሉ ማለቱን ስላልቻለበት ዋናው ስምሪት ዛፍና አበባ ተከላ ነው ማለት። አስደናቂ ድንቁርና ብዙ ጊዜ ከወደ ቤተ መንግሥት አይተናል ሰምተናል። የእነዚህ ግን ለጉድ ነው። ተርኪ ምርኪና ዝባዝንኬ ዘረኞች ናቸው። ድል ለኢትዮጵያ ሕዝብ። መሐይምና ዘረኛ መንጋዎች ይወገዱ።
ሱስን አትበሉኝ ኢትዮጵያዊነቱ።
ኢትዮጵያ ሀገሬ መከታ ጋሻይ፣ ለኔ መመኪያ ነሽ ለልቤ መኩሪያዬ። የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኝ። ወይዘሪት ኢትዮጵያ የሀገር እመቤት፣ መልክሽ ደም ግባትሽ ደንቆታል ለፍጥረት።
ሱስ ሱስ
ሱስን አትበሉኝ ኢትዮጵያዊነቱ። ልክ ልክ እንደ ጥንባሆ ወይ እንደ ሱርፍ፣ እንደ ጠጅ አረቄ ቡናና ሲጋራ ኋላ እንደመጣ ልምድ። ሱስ ነው አትበሉኝ ኢትዮጵያዊነቱን። የሰውነቴን ግንብ ደም ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሱስ አይሆንም ሲያቆሙት የሚለቅ። ካፈጣጠሬ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አውቅ በእናቴም ባባቴ፣ በአስቅድማቴ በቅምማቴ ወይንም እንጀላቴ። ሱስ ነው አትበሉኝ። ነቢዩ መሐመድ ሰላም በላያቸው ላይ ስፈን ጥንብ ነው አሉ ዘረኝነት። ግም ሽታ የሚያጠፋ የሰው ፍጥረት ዓለማውት ጃሊት አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ከሃዲ ምሁራን አገራው ላይ ዘንበው ያለምንም ጥቂት በፈቶ ተማርከው ለዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያውነቱ ሱስ ነው ብለው ይኛል በሆድ ተንበርክከው
ሱስ
አቤት ይቺ አገር በከሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷ አቤት ይቺ አገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ አቤቹ ብልጣ ብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞት ኢትዮጵያዊ አፈር ዘር አይጠይቅ አይጮ አይናገር እኮ ተስኖ አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስጥም ልክ እንደ ጥንባሆ ወይ እንደ ሱር ሱስ ዘረኝነት እንጂ ሱሶነ የተላወሰ ትላንት ቆሞ ስንል ዛሬ ተመለሰ ዘረኝነት እንጂ ሱስ ሆኖ የሚያዛጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ሱስ ሆኖ እየመራ ያስጨበጣጠና ቆንጀራ ገጀራ ዘረኝነት እንጂ ሱስ ሆኖ የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረ ዘረኝነት እንጂ ሱስ ሆኖ የናቀ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ ያስገደለ አንገት ያስቆረጠ እዲያ እናም ሱስ ሆኖ አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱረሱ ሱስ ሆኖ አትበሉኝ ልክ እንደ ጠጅ አረቄ ቡናና ሲጋራ ፋላ እንደ መጣልም ሱስ ነው አትበሉኝ ኢትዮጵያዊነቴን የሰውነቴን ግ ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊየስ ያቆሙት የሚለቅ ከፈጣሪ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አያውቅ በእናቴም በአባቴ በአስቅድማያቴ በቅምም ማያቴ ወይ በምንጀላቴ ሱስ ነው አትበሉኝ ሱስ ሱስ ነው አትበሉኝ
አድማጮቻችን በማስከተል አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል በስዊድን ከሚገኝ የኢትዮጵያ አንድነት ሬዲዮ ጋር ያደረጉትን ቃለ ምልልስ እናሰማለን።
የዛሬው እንግዳችን በኢትዮጵያ በወጣቱ ትውልድ የግራ አስተሳሰብ ነክሷል በሚባልበት ዘመን ለዲሞክራሲና ለእኩልነት ትግል አሻጋሪ የሚሆን መስዋዕትነት አሻራውን የጣለ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራራባልናቸው አቶ ፋሲካ በለጠ ይባላሉ። አቶ ፋሲካ በዛሬው ዕለት ለውይይት በጋበዝነው መሰረት ፈቃደኛ ሆነው በሳቱ መገኘቶ በኢትዮጵያነት ሬዲዮ አድማጮቻችን በሬዲዮ ዝግጅት ክፍል እንድንመራሲስም እንኳን ደህና መጣላችሁ። በቅድሚያ ስለ ኢትዮጵያ ጊዜ ሁኔታ ጥያቄ ላንሳና በስልጣን ላይ ያለው ዘረኛ ጽንፈኛ አገዛዝ ለትውልድ ትውልድ የሚተላለፍ ወንጀል እየፈጸመ ነው። ህዝብ እያሳረደ ነው፣ እያፈናቀለ ነው፣ የእምነት ተቋማት እያቃጠለ ነው። በመርጫውም በመንጫ የሚሉ አረመኔዎች ዙፋን ላይ ተቀምጠዋል። መሪው ኮሎኔል አብይ መንፈሱ ውሸት ማደሪያም ሆኗል። የህዝብ ዋይታና ግዛታም ተበራክቷል። ኢሃፓ አገራችን ኢትዮጵያን ትገኝበትን አስከፊ ሁኔታ እንዴት ይመለከተዋል? በአሁኑ ወቅት የኢሃፓ ልሳኖችን ለማያልብን የዛሬው እንግዳችን በኢትዮጵያ በወጣቱ ትውልድ የግራ አስተሳሰብ ነክሷል በሚባልበት ዘመን ለዲሞክራሲና ለእኩልነት ትግል አሻጋሪ የሚሆን መስዋዕትነት አሻራውን የጣለ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አመራራባልናቸው አቶ ፋሲካ በለጠ ይባላሉ። አቶ ፋሲካ በዛሬው ዕለት ለውይይት በጋበዝነው መሰረት ፈቃደኛ ሆነው በሳቱ መገኘቶ በኢትዮጵያነት ሬዲዮ አድማጮቻችን በሬዲዮ ዝግጅት ክፍል እንድንመራሲስም እንኳን ደህና መጣላችሁ። በቅድሚያ ስለ ኢትዮጵያ ጊዜ ሁኔታ ጥያቄ ላንሳና በስልጣን ላይ ያለው ዘረኛ ጽንፈኛ አገዛዝ ለትውልድ ትውልድ የሚተላለፍ ወንጀል እየፈጸመ ነው። ህዝብ ያሳረደ ነው፣ ያፈናቀለ ነው፣ የእምነት ተቋማት ያቃጠለ ነው። በምርጫውም በመንጫም ይሉ አረመኖች ዙፋን ላይ ተቀምጠዋል። መሪው ኮሎኔል አብይ መንፈሱ ውሸት ማደሪያም ሆኗል። የህዝብ ዋይታና ግዛታም ተበራክቷል። ያፓ አገራችን ኢትዮጵያን ትገኝበት አስከፊነታ እንዴት ይመለከቷል? በአሁኑ ወቅት የኢትዮጵያ ልሳኖችን ለማያነብና ለማያዳምጥ አመለካከቱን ሲዳጋሩን መስመር ረስተን አመሰግናለሁ።
እሺ፣ እኔም የኢትዮጵያ አንድነት ሬዲዮ ይህንን ስለሰጠኝ በቅድሚያ ማመስገን እወዳለሁ።
እሺ፣
ወደ ጥያቄው ለመግባት እንግዲህ አሁን አገራችን ያለችበት ሁኔታ በጣም አሳሳቢና አስጊ ነው። አስጊ ሁኔታ ውስጥ ነው ያለችው። ይሄ ሁኔታ የተፈጠረው ለረጅም ዓመታት ህዝባዊ ትግል ህዝቡ ትግል ሲያካሄድ የቆየበት እና በተለይም ደግሞ ለአራት ለአምስት ዓመታት በተከታታይ ከተለያዩ አካባቢ ያሉ ወጣት ኃይሎች ባካሄዱት እና በከፈሉት መስዋዕትነት የወያኔ አገዛዝ ለ27 ዓመት ሙሉ አጠናክሮት የነበረውን አምባገነን ስርዓት ሊያናጋ ቢችልም የወጣቶቹ አላማ ማለትም የህዝቡ የትግል ውጤት መጨረሻው ሳይደርስ በመሃሉ በትገናዊ ለውጥ በመጨናገፉ ምክንያት ነው። በወቅቱ ይህንን እኛ በደንብ አስመረንበታል። የዛሬ 2 ዓመት ወያኔ የህዝቡን ትግል ሂደት እና ጥንካሬ በመገምገም የተወሰኑ ለውጦችን አድርጎ ወደ የባብ እንትኑ ሸልቅቆ በአዲስ መልክ አምባገነንነቱን ለማስፈን ያደረገው ጥረት በዚሁ በጥገናዊ ለውጥ አማካይነት የተካሄደ ነበረ እና መሰረታዊ ለውጥ አልተገኘም። ለዚህ ነው የአሁኑ ምስቅልቅል ሁኔታ የመጣው። በአሁኑ ወቅት በእርግጥ ባለፉት 2 ዓመታት ብዙ ክስተቶች ተፈጥረዋል። ይህ በሀገራችን ውስጥ በጣም አሳዛኝ የሆኑ ክስተቶች። እነዚህ ሁሉ እንግዲህ ለመተንተንም ለመዘርዘርም ምናልባት ጊዜው ላይበቃ ይችል ይሆናል። ግን ዋናው ነገር አሁን በጣም አሳዛኝ የሆነው የዜጎች የመኖር ነጻነትና ዋስትና የሌለበት ሁኔታ ነው የተፈጠረው። በአንዳንድ አካባቢዎች በማንነታቸው ብቻ አካባቢው ከሌላ ብሔር ብሔረሰብ በመምጣታቸው ወይም የተለየ ቋንቋ በመናገራቸው ብቻ መኖር የማይችሉበት ከአንድ ቦታ ወደ ሌላ ቦታ የማይሄዱበት ሁኔታ በጉልህ እየታየ ነው ያለው። እንዲህ አይነት ሁኔታ ከተፈጠረ በእውነትም አንድ ሀገር ህልውናዋና አንድነቷን አስጠብቃ ለመጓዝ ያስችላታል ወይ የሚል ጥያቄ ውስጥ ይከታል። ዛሬ በብሔርና እነዚህ የብሔር ጽንፈኛ ብሔረሰቦች የገነኑበት ሁኔታ ነው ያለው። በዛሬው ወቅት በመንጋና በቡድን በመደራጀት ዜጎች የሚገደሉበት፣ ንብረታቸው የሚወድብበት፣ ከቀያቸው የሚሰደዱበት ሁኔታ ተፈጥሯል። እንደ እንግዳም አይታይም ማለት ነው። የሃይማኖት ተቋሞች ይወድማሉ፣ ምዕመናን ይገደላሉ። በዓል እንኳን የሃይማኖት በዓል እንኳን በወቅቱ በባህላዊ መንገድ ለማክበር አስቸጋሪ የሆነበት ሁኔታ ነው ያለው። የጸጥታ ሁኔታ ችግር ስለፈጠረ ማለት ነው። የዩኒቨርሲቲ ተማሪዎች ትምህርታቸውን የማይከታተሉበት ሁኔታ ነው። በየቦታው ያሉት በማንነታቸው ብቻ የሚገደሉበት፣ የሚደበደቡበት እና ህይወታቸው አስጊ ሁኔታ የሆነበት ሁኔታ ነው ያለው የሚታየው ማለት ነው። የመንግስታዊ መዋቅሮች፣ የጸጥታ ተቋሞች ጸጥታ ሊያስከብሩ አልቻሉም። ያለው ኃይል ያለው በስልጣን ላይ ያለው ጸጥታውን ሊያስከብር አልቻለም። በአንዳንድ በኩል ዝም ብለው ወንጀል ሲፈጸሙ ዝም ብለው የሚያዩበት፣ አለበለዚያም አንዳንድ ቦታ ላይ ደግሞ የጸጥታ ኃይሎች በግንባር ቀደምትነት ራሳቸው ወንጀለኛ የሚሆኑበት፣ ወንጀሉን የሚፈጽሙበት ሁኔታ ተፈጥሯል። ይሄ እንግዲህ ይሄ ሁሉ የሚታይ ነው ማለት ነው። ይህንን ሁኔታ ማን አመጣው የሚለው እንግዲህ አንዱም አንድ ሶስት ነገሮችን ማንሳት ይቻላል። ይሄ ሁኔታ ሊመጣ ይችላልበት አንዱ ራሱ የወያኔ ቡድን ነው። የወያኔው ቡድን መጀመሪያ እንዳልኩት ቀደም ብሎ በጥገናዊ ለውጥ ራሱን በአዲስ መንገድ አቅርቦ አምባገነን አገዛዙን ለማስከተል ነበር ፍላጎቱ። በሂደት ግን በእርግጥ እንትን ብሏል፣ ተመትቷል፣ ተጨናክሷል የእሱ ዓላማ ማለት ነው። እንደውም አሁን በመጨረሻው የብልጽግና ፓርቲ ነው የተባለው ከተቋቋመ በኋላ ከዛ ውስጥ ባለመግባቱ ቶታሊ የተለየ መሆኑ እንግዲህ በገሃድ እየታየ ያለበት ነው። ይህንን አገዛዙ ከስልጣን ላይ መገፈፉን ለመከላከል ግን ባለፉት ሁለት ዓመታት የተጫወታቸው ሚናዎች ማለትም ይህንን የውስጣዊ ቀውስ ውስጣዊ የፖለቲካ ቀውስ እንዲኖር በግንባር ቀደምትነት የተጫወተው ሚና ቀላል አይደለም። ለሰባት ዓመታት ያካበተው ገንዘብ አለ፣ የዘረፈው ገንዘብ አለ፣ ያከማቸው መሳሪያ አለ፣ የመለመለው የሰው ኃይል አለ። እነዚህን ሁሉ በየቦታው በማሰማራት ህዝብን በህዝብ ላይ በማነሳሳት አንድ ቋንቋ ተናጋሪን በሌላ ላይ የሃይማኖት አንድ ሃይማኖት ተከታይን በሌላው ላይ በማድረግ ለመስጊዶች መቃጠል፣ ለተማሪዎች መገደል ወይም በአንዳንድ አካባቢዎች አሁን በሶማሌና በኦሮሞ መካከል የነበረውን እናስታውሳለን። ወይም ደግሞ በአማራው እንኳን ብናይ በቅማንት የቅማንት እንትኖችን የቅማንት የማንነት ጠያቂዎችን በማደራጀት እና በማሰርተት በሌላው አማራ ህዝብ ላይ እንግዲህ በቅማንት እና በአማራ ህዝብ መካከል እንኳን ያንን አይነት ቅራኔ ለመፍጠር ችሏል። እና እነዚህን ወንጀሎች እየፈጸመ ያለበት ነው። ይሄ አንዱ ነው። ሁለተኛው ብሔረተኛ ድርጅቶች ናቸው። ጽንፈኛ ብሔረተኛ ድርጅቶች በየቦታ የቀቡት ይኸውም ስልጣን ላይ ያለው ኃይል እንደፈለጉ እንዲናቅጡ ፈቅዶ ያስገባቸው ጽንፈኛ ብሔረሰቦች ናቸው። የብሔረሰብ ድርጅቶች ናቸው። የምናውቀው ነው። ገና እንደገቡ በቡራዩና በለገጣፎ ወይም በሰንጃፋ በዛ አካባቢ ያደረጉትን ሁሉ እናስታውሳለን ማለት ነው። ከዛም ያው የተባለው ባለሚንጫው ጠባቂዎች ተነስቶብኛል ብሎ ያነሳሳቸው የገፋፋቸው ቡድኖች መንጋዎች በህዝቡ ላይ ያደረሱትን ከ86 በላይ ዜጎች የተገደሉበትን ሁኔታ የምናስታውሰው ነው። አሁንም በየቦታው እንዲሁ አይነት ቀውስ አንዱን ህዝብ በሌላው አንዱን ሃይማኖት በሌላው ላይ ለማስነሳት የሚሞክሩት እነዚሁ ብሔረተኛ ቡድኖች ናቸው። ሶስተኛው ግን እና ዋናው ራሱ በስልጣን ላይ ያለው ኃይል የአብይ አገዛዝ ተጠያቂ ነው። ጸጥታ ማስከበር አልቻለም። ጸጥታ ማስከበርም ብቻ ሳይሆን የተነሱትን ቀውሶች በተገቢ መንገድ እንዲወገዱ እንቅስቃሴ ሲያደርግ አይታይም። እንደውም አንዳንዶቹን ሲሸፋፍን ወይም ደግሞ ሌሎች የተዛባ መረጃዎች ሲያስተላልፍ ነው የሚታየው። አሁን ለምሳሌ የደምቢዶሎ ተማሪዎች የታገቱትን የደምቢዶሎ ተማሪዎችን ጉዳይ አስመልክቶ ብንመረምረው አንደኛ መረጃውን አፍኖ የያዘበት፣ ሁለተኛ የተዛባ መረጃ የሰጠበት፣ ሶስተኛ ደግሞ አሁንም እንደውም አንዳንዶቹን የታገቱትን ተማሪዎች ዘመዶች፣ የቅርብ ዘመዶች፣ ወንድሞች ሁሉ ማሰርና ማስፈራራት የያዘበት ሁኔታ ይታያል። እና ይሄው ራሱ ሶስተኛው ደግሞ ለዚሁ ቀውስ ዋናው አቀንቃኝ ነው ማለት ይቻላል። የጸጥታውን ማስከበር አልቻለም እንዳልነው። ማስከበር የጸጥታ ኃይሎች እንኳን ተባባሪዎች ካልሆኑ እንዴ በህዝብን እኮ ማሰባሰብ ራሱን እንዲመክትና እንዲከላከል ማድረግ ሁሉ ይቻል ነበር። ኃላፊነት ያለው መንግስት ወይም በስልጣን ላይ ያለ ኃይል ቢሆን ኖሮ ማለት ነው። ግን ይሄንን ነገር ሲያደርግ አይታይምና እሱም ራሱ የእንትኑ ተባባሪ ነው ማለት ይቻላል። ሌላው እንግዲህ የመጨረሻ ላይ የቀውሱ እንደውም እየተባባሰ እየሄደ ነው ያለው። አሁን የምርጫ ተብሎም ተይዟል። ምርጫው ራሱ እንኳን የአገሪቷን ችግሮች ይፈታ ይቅርና የበለጠ ቀውስ ውስጥ የሚከት መሆኑ ይታያል። ከወዲሁ እየታየ ነው ያለው። በአንዳንድ አካባቢዎች እንቅስቃሴዎች እየተደረጉ ነው። ያው በምዕራብ ወለጋ ምናምን የስልክና የኢንተርኔት አገልግሎት ከተዘጋ ብዙ ጊዜ ሆኖ እዛ ምን እንደደረሰ ምን እንደሚደረገው የሚታወቅ ነገር የለም። የታገቱትን ተማሪዎች እዛ ነው ያሉት። ምን እንደደረሰባቸው የሚታወቅ የለም። ለማንኛቸውም ሀገሪቷ በጣም አሳሳቢና አስጊ የሆነ ደረጃ ላይ እንዳለች ግልጽ ነው። ብዙ መናገር ይቻላል።
ይገኛል። አሁን እንግዲህ ማነው መከራው ቀማሹ ግን አማራው ነገር ነው። በተለያየ መልኩም ቢገልጹት ያው በኢትዮጵያ ውስጥ ህዝብ እየተቸገረ ነው ይባልም አማራ ጠል ሊሆን አገዛዙ መሆኑ ስዳያ ያለው እና የሚገደለው የሚሰደደው እንደ ዜጋም ለምን ያልቻለው አማራው ነው በእውነቱና በዚህ ዙሪያ ላይ እስቲ ወደ ኋላ መለስን ልበታለን። ሌላው ጉዳይ እንግዲህ ከያፓ የትግል ታሪክ ማቋያ አንድ ነገር መነሳት አለበት። ያው የዛሬው ትውልድ የሚያነሳው የሚጥለው ነው የዛሬው ትውልድ ወይንም የግንቦት 20 ትውልድን በለው። ምክንያቱም ግንቦት 20 ስንል ያው ወያኔ ዘረኞች ኢትዮጵያ ስልጣን የወሰዱበት ጊዜ ነው። የኋላውን ፍለጋ ላይ እንዲያተኩር የሚገፋፉት አሉ። በኋላ በስሳዎቹ አብዮት ያስነሳውን ትውልድ በጥቅል ያ ትውልድ የምንለውን በበጎም በክፉም ተግባሮች ይነሳል። ታሪክ በቅብሎች ውስጥ ያለ ክስተቶች ትርክም ነውና ስለ ዛሬው ትውልድ ስናነሳና ስንጥል ያለፈው ትውልድ ያቀበለው ወይንም የነፈገውን መገምገሙ በተፈጥሮ ችግሮች ተጠያቂነቱን በተገቢ መልክ ማስቀመጥ ይረዳል። እና ሲአንዱ ነገር በአንድ ጉዳይ ላይ ዙሪያ ስናተኩርና የዛሬው ኢትዮጵያ በዚሁን ጥንቅጥ ውስጥ እንድትወድቅ ያደረጋት ያ ትውልድ ያስፋፋው ፍልስፍና ነው በሚል ደምድመውታል። ትውልዱ ማለት ነው። በዚህ በመሆኑም በአዲሱ ትውልድና በቆየ ትውልድ መካከል አለመግባባት አለ። አሁን ፈጥ ያለው ነገር በትግሉ ዙሪያ ላይ የሚፈችበት ነውና ይህ ለትግሉ ተጽዕኖ እያሳደረ ነው ይባላል። በዚህ ዙሪያ ላይ ያ በሚሰጠው አስተያየት አለ።
አዎ አዲስ አይደለም ለየትንትን ማነው አመለካከት ማለት ነው። አሁን ሰምተነዋል ብዙ ጊዜ። እንግዲህ ሁለት ነገሮችን በቅድሚያ ላንሳ ወደ ዋናው ጥያቄ ከመግባት በፊት፣ አንደኛ ትውልድ ሲባል በጥቅል ትውልድን መውቀስ አይቻልም። ትውልድ ተብሎ ማለት ነው ያ ትውልድ ብዙ የህዝብ ወገኖችን ያካተተ በመሆኑ የስልሳዎቹ ትውልድ ሲባል እንግዲህ አንድ ትውልድ ወደ እስከ 30 አመት ያለውን እድሜ እንኳን እንውሰድና በዛን ወቅት በተለያየ ፖለቲካ ጎራ ውስጥ የነበሩ ኃይሎች እንደነበሩ እናውቃለን። ለምሳሌ በዛ ወቅት ወያኔ ያለ ሻቢያ አለ፣ ደርግ አለ፣ መይሶን አለ፣ ያፓ አለ። እነዚህ ሁሉ በአንድ ጎራ ውስጥ ሌሎችም አሉ። በአንድ ጎራ ውስጥ ከቶ ያ ትውልድ ብሎ ማለት ትክክልም አይደለም ካነጋገር አንፃር ማለት ነው። ስፔሲፊካሊ ከሌ ከሌ ብሎ ማለት ይቻላል። እንግዲህ ሌላውን ሌሎቹን ራሳቸው ይናገሩ። በያፓ በኩል ግን ያለውን ስለሚመለከትም በዛ በኩል መልስ ለመስጠት እሞክራለሁ። ከዛ በፊት ግን ሁለተኛው ነጥብ ደግሞ ምንድን ነው? የአንድ ትውልድ ፍልስፍና ለአሁን የወደፊት የፊተኛው ትውልድ ፍልስፍና ለአሁኑ ትውልድ እንቅፋት ሆኗል ብሎ ያለ ችግሮችን ሁሉ ወዳለፈው ትውልድ መለጋትም ተገቢም ትክክልም አይደለም፣ መፍትሄም አያመጣም። ያለውን ችግር የመፍታት ኃላፊነቱ የአሁኑ ትውልድ ነው። ያንን ኃላፊነት ወስዶ መታገል መቻል አለበት፣ ማስወገድ መቻል አለበት። ያለፈውን መውቀስ ምንም ዋጋ የለውም ማለት ነው፣ ከእንትን በስተቀር ወይም እያላዘኑ ከመቀመጥ በስተቀር። ይህንን ካልኩ ዘንዳ የኢህአፓን አስመልክቶ እንግዲህ ምናልባት የሚወቀስበት አይዶን ነው። ብዙ ፍልስፍና ሲባል በርከት ያሉ ነገሮችን ያነሳል። ግን ሁለቱን ለአንሳና ምናልባት አንዳንዶቹ በደንብ ግልጽ አድርገው የሚያስቀምጡ ስለሆነ አንደኛው የግራ ርዕዮተ ዓለም የሚባለው አስመልክቶ ነው። ሶሻሊዝም የሚባለውን አስመልክቶ ነው። ሁለተኛው ደግሞ የብሔርና የብሔረሰብን መብትና እኩልነት አስመልክቶ የአፓ ሲያራምድ የነበራቸውን የፖለቲካ መስመር ይመስለኛል። ሌሎችም ካሉ እንግዲህ ሊነሱ ይችላሉ። የግራ ፍልስፍናን የሚመለከት ልክ ነው። የአፓ የግራ ፍልስፍናን ሲያራምድ የነበረ ነው። በዛን ወቅት ለኢትዮጵያ ውስጥ ላሉ ችግሮች መፍትሄ ይሆናሉ ብሎ ስለሚያስብ ነው። አብዛኛው ህዝብ የተጨቆነ ስለነበረ፣ አብዛኛው ህዝብ ደሃ ስለነበረ ለዛ ይጠቅማል ብሎ አስቦ ያንን ፍልስፍና ተቀብሏል። የግራውን ፍልስፍና ማለቴ ነው፣ ሶሻሊዝም የሚባለው። ግን በሂደት ደግሞ አንዳንድ ነገሮችን አይቷል። ሶሻሊዝም የሚለው በዛን ወቅት በተለይም በሶቪየት ዩኒየን ወይ በቻይና ወይም ደግሞ በምስራቅ አውሮፓ ሀገሮች የነበሩትን ስርዓቶች ሶሻሊስት ነን ብለው የነበሩትን ስርዓቶች ሲገመግም በአብዛኛው በሶሻሊዝም ስም አምባገነን የሆነ አንድ የሶሻሊስት ፓርቲ ያለበት እና ህዝቡ ራሱ መብቱን ያጣበት የተገደበበት መሆኑን ገና ቀደም ብሎ ነው የአባይ የተረዳው። ስለዚህ በአንድ በኩል ማህበራዊ ፍትህ፣ እኩልነት፣ በተለይም ደግሞ የሀገር ሀብት ፍትሃዊ በሆነ መንገድ ክፍፍልን አስመልክቶ ኢህአፓ የሚያምንበት ሲሆን ለሰራተኛው ለጭቆን ዋጋ ማን ነው አርሶ አደር ኑሮ የሚሻሻልበት እና እንደ ሰው ሊኖር የሚችልበትን ሁኔታ መደረግ አለበት ብሎ የሚያምን ሲሆን፣ በሌላ በኩል ደግሞ እነዚህ ስርዓቶች በአምባገነንነት አንድ ኃይል አንድ ፓርቲ በላባደሩ ስም የላባደር አምባገነንነት ምን በሚል ስርዓቱ ላይ ተቀምጠው ህዝቡን ሲያሰቃይ የነበረበት ሁኔታን ተረድቶ አቋሙን አሻሽሏል። ይህን አቋም ያሻሻለው በኋላ አይደለም፣ ገና እነ ጎርባቾቭ ግላስኖስት እና ፔሬስትሮይካ ምናምን በሚል ለውጥ ለማምጣት እንቅስቃሴ ከማድረጋቸው በፊት ነው። ይህንንም በፕሮግራሙ አስቀምጧል። በ1976 ዓመተ ምህረት አካሄደው ሜዳ ውስጥ ያን የሰራዊት እንቅስቃሴ ሰራዊት ነበረው። ሰራዊቱ እንቅስቃሴ የሰራዊቱ ነጻ ባወጣው ክልል ውስጥ ባካሄደው ጉባኤ ላይ ያስቀመጠው ይሄ በእኛ 76 ዓመተ ምህረት ነው፣ ወይም በፈረንጆች 84 ማለት ነው። እና ያን ጊዜ በእርግጥ ለእድገት የአንድን ሀገር ለማሳደግ ካፒታሊዝም ይጠቅማል። ካፒታሊዝም ግን የራሱ ጉዳት አለው። ማለትም የሚካበተው ኃይል ለተወሰኑ ብቻ እንጂ ለብዙሃኑ የማይደርስበት አለ። ይህንን ለማጣጣም ሶሻል ዲሞክራሲ የሚለውን ፍልስፍና በመከተል በተግባር እያዋለን አሁንም ይህንኑ ነው የሚከተል፣ አሁንም ያምንበታል። ይሄ የአመለካከቱ ጉዳይ ነው። በነገራችን ላይ ሶሻሊዝም አሁን ኢቨን በጣም ካፒታሊስት ነው፣ ካፒታሊስትና ሶሻሊስትን እንደ ጠላት አድርጎ ይመለከት በነበረው በአሜሪካ አሁን እኔ ባለሁበት አካባቢ እንኳን አሁን ተቀባይነት እያገኘ ነው። ይህንን መስመር የሚመራው የሚከተል ዲሞክራቲክ ሶሻሊዝም በሚል የሚከተለው ግንባር ቀደም ተወዳዳሪ ሆኖ የቀረበበት ነው የምታዩት ነው። አብዛኛው ወጣት ደግሞ በወጣቱ ደረጃ ደግሞ አብዛኛው ደግሞ ከ50% በላይ ደግሞ ሶሻሊዝም የሚደግፍ መሆኑ በየፖሎቹ የታየ ነው። እና ይሄ አመለካከት ጉዳይ ነው። በዚህ በኩል ልንወቀስም አይገባም። አመለካከታችንን ዲሞክራሲ ተፈጥሮ እውን ሆኖ እኛም ይሄንን አመለካከት እየገፋ ህዝቡ ካልተቀበለ ህዝቡ በተቀበለም የምንሄደው ህዝቡ ከተቀበለን ደግሞ ተግባራዊ ይሆናል ማለት ነው። እና ይሄ አንድ ሁለተኛው በዚህ በብሔርና ብሔረሰብ ጥያቄ የተባለውን አስመልክቶ በነገራችን ላይ አንዳንዶቹ እንዲሁም ትልበለው እና ብሔሮችንም የፈጠረው የአፓ ነው ለማለትም የሚቃታቸው አሉ። በነገራችን ላይ በኢትዮጵያ ውስጥ 80-80 በላይ ብሔርና ብሔረሰቦች የራሳቸው ቋንቋ ይናገራሉ። ኢህአፓ በአመታት ብንኖረው እነዚህ ሁሉ ብሔሮች አይኖሩም ነበር የሚልም ያለማወቅ ልበለው፣ ወደ ሌላ ከመሄድ ያለማወቅ አይነት ሁኔታ አለ። ይሄ በጣም የሚያሳዝን ነው ማለት ነው። ብሔርና ብሔረሰቦች ያሉ ናቸው፣ የነበሩ ናቸው፣ በፊትም የነበሩ ናቸው፣ አሁንም ያሉ ናቸው፣ ወደፊትም ይኖራሉ። የኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር ናት። ይሄንን በደንብ ማየት መቻል አለብን። የብዙ ቋንቋዎች ተናጋሪ ሀገር ናት እና ይሄንን በዛን ወቅት እኛ ይሄ ችግር ሊመጣ እንደሚችል እንደውም የአባ ከመመስረቱ በፊት ነው፣ ገና በተማሪ ማህበር ነው የተነሳው ለነገር በዛን ወቅት የነበረው ሰላማዊ ኃይል ይሄ ጉዳይ ይሄ ችግር ሊመጣ እንደሚችል በመተንበይ ያወጣው መፍትሄ ነው የብሔረሰብ የብሔርና ብሔረሰብ እኩልነት ይኖር የሚለው ማለት ነው። ብሔርና ብሔረሰብ ያባም ወይም የግራ ኃይል አልፈጠሩትም። በነገራችን ላይ በወቅቱ የብሔርና የብሔረሰብ እንቅስቃሴን ማለቴ ነው እንቅስቃሴን ትግልን በወቅቱ የነበሩትን እንቅስቃሴ ብንገመግም የኤርትራው የነጻነት እንቅስቃሴ የተጀመረው ቀደም ብሎ ነው በ60ዎቹ ማለትም በፈረንጆች 60 በእኛ አቆጣጠር ወደ 53 ገደማ ማለት ነው። በ53 ዓመተ ምህረት ምንም አይነት የተማሪ እንቅስቃሴ በዚህ ደረጃ አልነበረም። ወደ የነዋቆ ጎቱን እንቅስቃሴ ብናይ በ54 56 ዓመተ ምህረት አካባቢ ነው ተፋፍሞ የተነሳው። የሜጫቱ ለማን እንቅስቃሴ ብናይ ቀደም ብሎ ገና በ653 ዓመተ ምህረት ነው ተመረዳጃ ማህበር ተነስቶ እንቅስቃሴን የጀመረው። ከመረዳጃ ማህበር ደግሞ ሌሎች የፖለቲካ ጥያቄዎችን ያነሳው ማለት ነው። የምዕራብ ሶማሌን እንቅስቃሴ ብናይ WSLF ተብሎ በዛን ወቅት ሲጠራ በነበረው ማለት ነው ስናይ የተነሳው ገና በ54 55 ዓመተ ምህረት አካባቢ ነው። ይሄንን ሁኔታ አይተነው እነዚህ ነገሮች ያደጉ ከሄዱ ሀገሪቷን የሀገሪቷን ህልውና የሚፈታተን ነው የህዝቦቿን አንድነት የሚፈታተን ነው። ዋናው ነገር በእኩልነት ላይ የተመሰረተ አንድነት እንዲፈጠር ማድረግ ነው። ብሔርና ብሔረሰቦች በራሳቸው ቋንቋ እንዲናገሩ በራሳቸው የራሳቸውን ባህል እንዲያሳድጉ ወይም አካባቢያቸው በራሳቸው እንዲያስተዳድሩ የሚል እንግዲህ ወጣበትና ያፓም ይሄን ነው የተከተለበት የታገለበት ነው። ከዛ ውጭ ግን አሁን ለመጣው ይሄ የብሔር ኤትኒክ ፌደራሊዝም ለሚለው ወይም ደግሞ ብሔርን በብሔር ከልሎ አንድን ክልል በቋንቋ ከልሎ ያንን እንደ መንግስት አድርጎ የዛ ፌዴሬሽን የብሔር ፌዴሬሽን የሚለው ኢህአፓ በጽኑ ነው ሲቃወም የቆየው ማለት ነው። ገና ካፈጣጠሩ ጀምሮ ይህንን ያመጣው ወያኔን መውቀስ ወያኔን መታገል ያስፈልጋል። በዚህ ደረጃ ታግሏል ኢህአፓ ታግሏል ገና ከመጀመሪያው ይሄንም የተረጋገጠ ነው በዚህ በኩል ማለት ነው። ግን ተባባሪ አጥቷል። አሁን ያፓን በዚህ ጉዳይ የሚወቅሱት እና ብዙ ትችት የሚሰነዝሩበት ሰዎች ወያኔ ሲገባ አብረው ቤተ መንግስት የገቡ ሰዎች ናቸው። ለምን ትለኩታላችሁ ትግሬ ስልጣን አያዝ ወይ ብለው ሲከራከሩና እኛ ሲታገሉ የነበሩ ሰዎች ናቸው አሁን መልሰው ይሄንን የሚሉትና ምንም አያስደንቅም። ይሄ ግን ያኔ ታግሏል ያፓ ማለት ነው። ይሄንን አሁንም አይቀበልም ወደፊትም አይቀበልም። እንዲህ አይነት የባንቱስታን አይነት ክልል ከልሎ ከሊያት ድረስብኝ የዚህ ብሔር አትድረስብኝ የሚል ነገር መኖርም የለበትም። የብሔርና ብሔረሰብ ነጻነት እኩልነት በቋንቋ የመናገር ባህልን የማሳደግ ይሄ መብት መሰጠት አለበት። አሁንም እንታገላለን ለዚህ። ከዛ ውጭ ግን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር ናት። ብዙ ክሮች ያጋመዳትና ያስተሳሰራት ህዝብ ያለበት ሀገር ናት እና ይሄ ማንንም አያፈርስም። ይሄ እንዳለ ሆኖ ግን የተረሱ ብሔረሰቦች መብታቸው መጠበቅ መቻል አለበት የሚል ነው እምነታችን። በዛን ወቅት እኮ በነገራችን ላይ በዛን ወቅት ስለ ጋምቤላ ወይም ስለ ቤንሻንጉል ጉሙዝ ማንም የሚያውቃል ነበር። በነገራችን ላይ ማለት በአብዛኛው ኢትዮጵያ የሚታወቁ ብሔርና ብሔረሰቦች አይደሉ። ሙርሲ የሚባለው አሁንም ብዙ ሰው የሚያውቀው አይመስለኝም ብሔረሰብ እንጂ እንዲህ አይነት ብሔረሰቦች አልታወቁም። እነዚህ መብት እንዲጠበቅ ነው እኛም ፍላጎታችን የነበረው ማለት ነው። ሌላ ነገር የለውም። ይሄ ተጠብቆ ግን በጋራ በአንድ ላይ መኖር እንችላለን። ብሔርና ብሔረሰቦች በየቋንቋ የሚናገሩ በተለያዩ ሀገሮች አሉ። እነሱ የሚኖሩበትን የአገዛዝ ዘዴ ተከትለን መሄድ እንችላለን። ምንም ችግር የለውም። መብታቸውን አስከብረን ማለት ነው። እና ይሄ ነው ይሄን አመለካከት ነው ሲያራምድ የነበረው። አሁን ይሄንን ነው ያፓ ያመጣብን የሚለው አንደኛ ትክክል አይደለም። እነሱ የሚሉት የኤትኒክ ፌዴራሊዝም ነው። ኤትኒክ ፌዴራሊዝም ላይ በቃ ወያኔ ነው። ወያኔ ይፈሱ፣ ወያኔ ይታገሉ። ይሄ ነው። ሁለተኛ አሁን ለአሁን ላለው ችግር ኃላፊነቱ አሁን ያለ ነው ነን እኛም ጭምር ማለት ነው። አሁን ያለ በዚህ በትብ እየኖርን ያለ ነው ሰዎች ነን። መፍትሄም ለማምጣት የምንችለው ወጣቱም ሽማግሌውም አከለኛ አድርገው ምንም ሁሉም ያለው መፍትሄ ለማምጣት የምንችለው ያሁኑ ነው። ወደ ሌላ መለካት አያስፈልግም። እንዴ ነው ተብሎ አይቻልም ማለት ነው። መፍትሄም ሊሆን የማይችልም አንደኛ ትክክልም አይደለም። እና ይሄንን ለማምጣት ለማስወገድ እንሞክር ነው። በእኛ በኩል ያለው ጥሪ ይሄ ነው። አሁንም ቢሆን ይሄ ጉዳይ አለ። ቅድም አላነሳሁትም እንጂ የኢትዮጵያን ጉዳይ ወደ መፍትሄ ሊያደርስ የሚችለው የሽግግር ሂደት ነው። መሰረታዊ የሆነ ሽግግር ወደ ዲሞክራሲያዊ የሚያስኬድ ሽግግር ከተካሄደ
እንመጣለን።
ተከታዩን የቃለ ምልልሱን ክፍል በማክሰኞ ምሽት ፕሮግራማችን እናቀርባለን።
ይልቅ በአመት ክረም የለብንም መርገም ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድነው ጎጃ ተዋሰልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮ ሚጫን ባርምሞ ጭጭታ ካንገቱ ዛዝላ የሚያናጥር ቋጥኝ አለት ከትከሻው ሲወራ ጨፍበት በጨካኞች ስንዝር አቆርባጅ ከጀርባው እህልዋ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የአፈቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ለመወፍጮ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቅጀት ሲያመልጥ በሌላ ቅብጅርጅር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተኩባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ጤራ መስርተዋል ሰዎች የሚያርዱበት በንጹሐን እንባ በደም ይራጩበት በጥብ የተፈጠቀው ግብረ ገብነትን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማረግ ርቃን ዝቅዝቅ ተሰቀሉት ካንዲት ጸጋ ቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት አደደመው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ። የፊተኛው ወርቆ በውርቀቱ የተሉት ጣያየም ጭራቆች የኋለኞቹ አሉ ካልጠፍፈው ቁስል ቅርፊቱን ገሽልጠው እጅ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረስርሶ አደናቅፎት ፈፋ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አምሮ ፊት መሪ ጥራፍ ሲያጣምስ ኬንዳል ቃል የሚል ወጣት አስከትሎ ሀገር ሀገር ነቅሎ ሃይባይ ሲያጣቀው ተስፋ ቆርጦ ተስፋ ምን ነው ሳታ አዘምብ የኢትዮጵያ ሰማይ ቀላጭ ድኝ አይጠፋ ምን ነው አይቆጣ ተበዳ ሲካስ ግጥን ባመጽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ሳከተኝ ሲል በምሬት አንክሮ ቃል እያወረደ ከረቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጓ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለህዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጠው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምናቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰብተዋል በብዙሃን ቁስል ጦት ድህነትን እጆን ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገረለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጥበት እየነቃ ሀቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም ባይናችን ብሌን ጫፍ አየናት ስታዘም ስታዘም ስትዘም ብሎ ፊጠራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልፈው ይረቀቁ በእናት ሀገር ዴማ ሀገር በማስተኛት ስልፍ የተራቀቁ ፍትህ ነጻነትን በኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለሀገሬው በሚያደርግ ሁኔታ መሰረቱን ባዲስ እንደመውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል ያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካዲዎች ጋር ውለው ያነጋሉ ባንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድነው ጥገና መስመር ባለየበት ያውን በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቅርሳን ማስተኛል ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላት ሽቃይ ግዳዎቿ በሰልፍ የሚራቆቱበት አስፈጥረው ግዳይ ገንጣይ አጋፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፋ ሎሌ የበታኞቹ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድ እያጋፈሩ ምእመናን ሁሉ ትላንትን በመርሳት ተክታችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጠገግ በሰላም ታገሉ ሰኒ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ እያነቅሳል የተረጋጭ ቡዱ ዝናት ጥቁን ትቶ ደጅ ሞት ያዘንባል መርት እስከሚከበር እንዳሻኝ ባይነት በእጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ ወገን የኢትዮጵያ ልጅ እንዲበል ባላገር ምረር ባመፅ ክረር ከቶ ምንም ብታለም ከቶ ምንም ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ አላማ ቋጥሮ አንድ ህዝብ ባንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር በአይንህ እስከሚጠልቅ የአዲስ ንጋት ጨረር ጠንክር ደርጅ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር